Voice of America. ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ አንስቶ የመጀመሪያውን የአንድ ለአንድ ቃለ ምልልስ በአማርኛ አድርገዋል። ጠቅላይ ሚኒስትሩ ይህንን የመጀመሪያ ቃለ ምልልስ ያደረጉት ከአሜሪካ ድምጽ ጋር ነው። ጠቅላይ ሚኒስትሩን ቢሮአቸው ተገኝቶ ያነጋገራቸው እስክንድር ፍሬው ነው። የቃለ ምልልሱ የመጀመሪያ ክፍል ቀጥሎ ይቀርባል።
ጠቅላይ ሚኒስትር በተጣበበ ጊዜዎት መሃል ይህንን ቃለ ምልልስ ከአሜሪካ ድምጽ ጋር ለማድረግ ስለፈቀዱ በጣም አመሰግናለሁ። ጠቅለል ካለ ጥያቄ ልነሳና እንግዲህ ቃለ መሐላ ከፈጸሙ ከአንድ አመት ጥቂት አለፍ ብሏል። የአብይ ኢትዮጵያ ከአንድ አመት በፊት ከነበረችው ኢትዮጵያ ምን ያህል ተራምዳለች?
ስለጋበዛችን አመሰግናለሁ። የኛ ኢትዮጵያ ከነበረችበት ምን ያህል ተራምዳለች የሚለው ሀሳብ ይሻላል። በግል የማስባት ኢትዮጵያ ሀሳቡም የተሸጠና የሁላችንም ስለሆነ እንግዲህ ለንጽጽር ያስቸግራል። ትናንትናና ዛሬ በተለያየ መዘኛ ካላየናቸው በስተቀር በነበርንበት ሁኔታ አይቶ ትናንትና ነዛሬን ማመሳከር ይቸግራል። አንደኛው በዲሞክራሲ አውድ ያየን እንደሆነ ትናንትና ነዛሬ ሰፊ ልዩነት አለ። በሚዲያ አጠቃቀም ያየን እንደሆነ ሰፊ ልዩነት አለ። ኢኮኖሚያችን ላይም እንደዚሁ ወርድ ከነበረው አዘቅት የማገገም ሁኔታ አለ። ነገር ግን ፍላጎት አዳጊ ስለሆነ አሁን አዳዲስ መሻቶች አዳዲስ ፍላጎቶች ስለሚፈጠሩ በዛው ልክ መስጠት እና ማድረግ ካልቻል ውድድሩ ትናንትና ነገር ብቻ ሳይሆን ዛሬ ማስቀጠል መቻል ላይ የተሰናሰለ መሆን ስላለበት በብዙ መልክ ከፍተኛ ለውጥ አለ። የሰላም አየር አለ። የፖለቲካ መንፈስ አለ። ይህንን ማስቀጠል ማስፋት ሁሉንም ሰው እንዲነካ ማድረግ ይጠቀል ስራ ሆናል።
እርስዎ የተረከቡት በበርካታ ተንታኞች እምነት በመፍረስ አፋፍ ላይ የነበረች የአስቸኳይ ጊዜ አዋጅ ያስፈለጋትን ኢትዮጵያ ነው። ሁኔታዎች ሊቀየሩ እንደሚችሉ ተስፋ የሰጠሁት ምን ነበር?
በእርግጥ ወደ ኃላፊነት ከመምጣቴ በፊት የነበረው ሁኔታ ያስፈራል። ያን ሁኔታ ገሚሶቹ አንተ እንዳልከ ይገልጹታል። ገሚሶቹ ከዛም ያፈፉታል። ገሚሶቹ ደግሞ ከዛም ባነሰ ያስቀምጡታል። ግን እኔ ተስፋዬ ሶስት ነገር ላይ ተመሰረተ ነው። የመጀመሪያው ተስፋ በፈጣሪ ነው። የኢትዮጵያ አምላክ ብዙዎች የሚጮሁለት በየእምነታቸው የዘገየ ቢመስልም ይቀራል ብዬ አላምንም። በፈጣሪ ተስፋ አልቆርጥም። ኢትዮጵያን የሚተዋል ብዬ አላምንም። ሁለተኛው ተስፋዬ ሀገር ነው። ሰው በሀገር ተስፋ አይቆርጥም። ብዙ ጊዜ በውጭ የሚኖሩ ሰዎች፣ በተለይ አሜሪካ የሚኖሩ ሰዎች እንቅልፋቸው አሜሪካ ነው፣ ህልማቸው ኢትዮጵያ ነው ይባላል። ሰዎች በአካል ቢወጡም በመንፈሱ ሁሌም ሀገራቸው ውስጥ ነው የሚኖሩት፣ በሀገር ተስፋ ስለማይቆረጡ። እንዲያ ብቻ ሳይሆን እኔ ባለኝ ልምምድ ወደ አደጉ ሀገሮች በሚጓዙበት ጊዜ ቀደም ባለው ጊዜ ሁለት ቀን ሶስት ቀን ፎቁን፣ መንገዱን፣ ከባቢውን በጣም አደንቃለሁ፣ እደመማለሁ፣ እገረማለሁ። ነገር ግን ከተወሰኑ ቀናት በኋላ ያ ፎቅ፣ ያ ንጽህና፣ ያ የከተማ መስተጋብር እንዴት ሁሉ ሀገሬ እንደሚመጣ ነው የማስበው እንጂ ውበቱን እዛ ቦታ ላይ እዛ ቦታ ለእኔ ስዕል ነው። ያንን እዚያ አምጥቼ ከሀገሬ ጋር ሳስተናስለው ነው ውበት መስሎ ደምቆ የሚታየኝ። ይሄን ብቻ አንስተው በጣም ብዙ ኢትዮጵያውያን የትም ይሄዱ የት የኢትዮጵያ ነገር ሁሉ ይገዳቸዋል። ልባቸው፣ ሀሳባቸው፣ ፍላጎታቸው እዚህ ነው ያለው። ስለዚህ በሀገር ተስፋ አይቆረጥም። በተለይ ደግሞ ኢትዮጵያውያን በሀገር ተስፋ አይቆርጡም። የትም ቢሄዱ አንድ ቀን ሀገሬ እገባለሁ እያሉ ያስባሉ። እኔም በሀገሬ እንዲሁ ተስፋ ስለማልቆርጥ ነው። ሶስተኛው በህዝብ ተስፋ አይቆረጥም። በተለይ በኢትዮጵያ ህዝብ ተስፋ አይቆረጥም። ኢትዮጵያ ህዝብ ሲበሳጭ ሲቆጣ ኃይለኝነትን በምታየው ልክ ቶሎ ደግሞ የመስከን የማመዛዘን በችግር ውስጥም ቢሆን ቆም ብሎ የማሰብ ጥፋት መስሎ ሲታይም የማመሳከር ልምምድ አለው። የቀደሙ መሪዎችን ሲተች ማንኛውም ኢትዮጵያዊ በምታደምጥበት ወቅት ምንም እንኳን የከፋ ነገር ማንሳት ይችላል፣ ከዛ ጎን ለጎን መልካም ነገር ያነሳልና ህዝብ ለህዝብ ተስፋ አይቆረጥበትም። በሀገር ተስፋ አይቆረጥም። በፈጣሪ ተስፋ አይቆረጥም። በእነዚህ ሶስት ምክንያቶች እኔ ያንን ተስፋ ነበረኝ፣ አሁንም የበረታ ተስፋ አለ። ዋናው ምስጢር በእነዚህ ሶስት ነገሮች ተስፋ የማልቆርጥ ሰው በመሆኔ ነው። እንደምንቀጥል፣ እንደምንቀየር፣ እንደምናድግ ያኔ የማስበው አሁንም በጠንካራ ሁኔታ እንደዛ ነው የማስበው።
በለውጡ ተደስቶ አደባባይ የወጣው ለእርሶ ያለውን ድጋፉን በስፋት የገለጸው ህዝብ በርካታ ነው። ነገር ግን በዚህ መንገድ ሀሳቡን የገለጸው ድጋፉን ያንጸባረቀው ህዝብ በተለይ ከኢሃደግ ውጭ ሆነው በለውጡ ሂደት እንዲፋጠፍ መድረኮች አልተመቻቹለት የሚል አስተያየት የሚሰጡ ወገኖች አሉ። በዚህ ላይ ምን አስተያየት አለው ተሶ?
መጀመሪያ ለውጥን የምናይበት መነጽር የሚመስል መሆን አለበት። በቀላል ምሳሌ ለማስረዳት በሰርግ መስደው ባላሚስት ሊጋቡ ሰርግ ሲሰርጉ ብዙ ዘመድ ጎረቤት ወዳጅ ከሰርጉ በፊት በጣም ብዙ ሽርጉዶች አሉ፣ ምግብ ማዘጋጀቶች አሉ፣ ብዙ ግርግሮች አሉ። የዕለት ዕለት በተቻለ መጠን ሰዎች ለብሰው አጊጠው ሰርጉን ያደምቁታል። ከሰርጉ ማግስት በኋላ ግን ያን ትዳር የማጽናት የማቆየት ጉዳይ የተጋቢዎቹ ከዛም ያለፈ እንደሆነ የሚዜዎችና የቅርብ ሰዎች ጉዳይ ይሆናል። ለውጥ የሚመጣበት ሰዓት ያየኸው ግርግር፣ ያየኸው ድጋፍ፣ ያየኸው ነገር ይዘልቅ አልብለህ ማሰብ የሚቻለው ሜይሊ ለውጡን የመራው ኃይል የሚያዘልቅ መሰረታዊ ስራ ከሰራ ብቻ ነው። ተጋቢዎቹ ትዳራቸው 5 ዓመት 10 ዓመት እንዲቆይ የእነሱ ስራ ነው ትዳሩን የመገንባት፣ በዚያው የሚገጥማቸውን ፈተና መቋቋም። ሁልጊዜ ስድስት ሲገጥማቸው የሰርጋችንለት ልብሳችን የሚያምር ነበር፣ የሰርጋችንለት ብዙ ሰው ነበር ማለት አይችሉም። ሲታመሙ ወይም ሚስት ስትወልድ ያን የሚያክል ክብር ያለው ግርግር ላይኖር ይችላል። ነገር ግን ትዳሩ ጸንቶ ፈተናዎችን አልፎ 5 10 15 20 ሲቆይ ወይም ወልደው ሲድሩ ያ ግርግር ተመልሶ ሊመጣ ይችላል። ወይም 10ኛ 20ኛ 50ኛ ዓመት ሲያከብሩ ያንን ድግስ መልሶ ማየት ይችላሉ። ከለውጥ በኋላ የለውጡን መሰረታዊ ምስጢር ማጥናት ሲቻል ድጋፉ ይቀጥላል። ተሳትፎም በየሌሩ ይለያያል። መጀመሪያ ላይ ለውጥ እናምጣ ብለህ የምታሳተፈውን ሰው ተቋማዊ ለውጥ የምታመጣበት ሰዓት ፕሮፌሽናል ሰዎች ትፈልጋለህ፣ ማንበብ ልምድ መውሰድ ትፈልጋለህ። ከዚህ አንጻር ብዙ ወገኖች ሀሳብ እየሰጡ እየመከሩ ያሉበት ለውጥ ነው። ብዙዎች ጽሑፍ ይልካሉ። አንዳንዶች ጠቅላይ ሚኒስትር ቢሮ ከቀብ ጊዜ በየወሩ በምናዘጋጀው ምክክር መድረክ ብዙ ምሁራን ሀሳብ ይሰጣሉ። በኢሲኤም ሁላችሁም እንደምታውቁት በርካታ መድረኮች በተለያዩ ቶፒክ ይዘጋጃል። በዚያ ሁኔታ ነው ሀሳብ የሚሸመተው። የተሸመተው ሀሳብ ይደረጅና የፖሊስ ሰነድ ሆኖ ተቋማት ያን ሀሳብ በወጉ እንዲገነዘቡ ማድረግ ሲቻል የየዕለት ልምምድ ይሆናል። ከዛም ባሻገር ከኢህአዴግ ጎራ ውጭ ያሉ ሰዎች በአንዳንድ የኃላፊነት ቦታ በአምባሳደርነት፣ በምርጫ ቦርድ፣ በፍርድ ቤት ከዚህ ቀደም ከነበረው ወጣ ያሉ ጉዳዮች ታይተዋል። ከዚያ የዘለለ ማስፋት ያስፈልጋል። ምክንያቱም ኢትዮጵያ ውስጥ የሚያውቁ እና ያሰቡትን የሚናገሩትን የሚያደርጉ ሰዎች ውስን ስለሆኑ እነዚህን ሳናንጠባጥብ በፖለቲካ ጎራ ሳንከፋፍል መጠቀም አለብን ፕሮፌሽናል የሚለው ሀሳብ ተገቢ ነው። ዩኒቨርሲቲ ቦርዶች ላይ አብዛኛው የተቃዋሚ ፓርቲ አመራሮች፣ ምሁራን፣ ግለሰቦች ይሳተፋሉ። ነቀስ ቀስ እያል ብዙዎቹን የሚያሳትፍ መንገድ ይሄን ነው። ከዚያ በላይ ግን ተሳትፎ የሚገለጸው በቀጥታ ስልጣን በመያዝ ብቻ አይደለም፣ በውይይት ነው። በዚህ አመት ውስጥ በሁሉም ክልል ሰፋፊ ውይይት ከተለያዩ ማህበረሰብ ክፍሎች ጋር አድርገናል። ሁኔታቸውን፣ ጥያቄዎቻቸውን፣ ሀሳባቸውን ሰምተናል። ያንን እንደ ግብአት ወስደን ስራ የምንሰራው በመደመጥ መሳተፍ ይቻላል። በጽሁፍ ሀሳብ በመግለጽ መደመጥ ይቻላል። አልፎ አልፎ ደግሞ ሙሉ በሙሉ ሙሉ ጊዜ ሰጥቶ በመስራት መደመጥ ይቻላል እና በአንድ በኩል ፍጥነቱ በሌላ መስክ በታየው ልክ አይደለም ከሚል አንጻር ኮሜንቱን ማየት ይቻላል። በሌላ መንገድ ግን ለውጡንም በዚያው ልክ ማየት ተገቢ ይመስለኛል።
ለውጡ ኢህአዴግ መር ብቻ ሆኖ መቀጠል እንዳልነበረበት ለሚያስቡ ወገኖችስ ምንድን ነው ምላሽዎት?
ለውጡ ኢህአዴግ መር ብቻ መሆን የለበትም የሚባለው ከምን አንጻር ነው? እንግዲህ ኢህአዴግ መር ነው ወይ ይሄ ለውጥ? ኢህአዴግም ህዝቡም በቀጥታ ተሳትፎ ያመጡት የሚጠበቁት ያለ ለውጥ ነው። ኢህአዴግ ብቻ እየለወጠው ማለት ያስቸግራል። ነገር ግን ብዙ ሰዎች ልክ ሙሉ በሙሉ ስርዓት እንደጠፋ አስበው ሽግግር መንግስት የሚባል ነገር ተፈጥሮ እነሱ በተለያየ የስልጣን ቦታ ላይ እንደሚቀመጡ ያሰቡ ተዘጋጁ፣ ያ ያልሆነ ሲመስላቸው በሙሉ ለውጡ የከሰመ ይመስላቸው ሰዎች አሉ። ነገር ግን ከኢህአዴግ ውጭ የውጭ ልምድ ያላቸው ሰዎች፣ በሀገር ውስጥ የቆየ ደረጃ ልምድ ያላቸው ሰዎች፣ ምሁራን በብዙ መልኩ ሀሳብ ይሰጣሉ፣ ያማክራሉ፣ ይጽፋሉ። ያ ሁሉ ለግባት ተወስዶን ስራ የምንሰራውና ኢህአዴግ ብቻ ነው የሚያስብል አይደለም። በራሳችን ደርሰን የምንሰራው ሳይሆን ብዙ ነገራችንን ለህዝብ እየገለጥን ከህዝብ ግባት እየወሰድን የምንሰራው ስለሆነ የተሳትፎ ልኩ ማድረግ አለበት። ብዙዎች ተሳትፈው ኦን የሚያደርጉት ለውጥ መሆን አለበት የሚለው ትክክል ቢሆንም ግን ኢህአዴግ ብቻ የሚያስብል ደግሞ አይደለም።
የ27ቱን አመት አሉታዊ ገጽታዎችን ያስተዋሉ ሰዎች አሁንም አንዳንድ ተጠራሪዎች እንዳላቸው ይናገራሉ። ኢህአዴግ የአራት ድርጅቶች ግንባር ቢሆንም በተለይ ባለፉት 27 አመታት የኃይል ሚዛኑ ወደ ሰዋት አጋደለ እንደነበር የብርካታ ተንታኞች እምነት ነው። ዛሬስ ተረኛለ ወይ ብለው የሚጠይቁ ሰዎች አሉ። ከመጣቅላይ ሚኒስትር
እጥቴ አባባየ በርበረየ ስለሚል ተናንት የነበረልን ምድ ሙሉ በሙሉ አጥፍቶ አዲስ ማንነት መፍጠር ስለማይቻል ተጣጣሪውን በዛም ማለት ጥሩ ነው። ግን ለውጡ አንዱ በአጥሞት የሚቀረ ነው ተረኛነት ነው። የተረኛነት ስሜት ዘላቂ ድል አያመጣም፣ ሀገራዊ ድል አያመጣም። የሆነ ግሩፕ ለተወሰነ ጊዜ ያሸነፈ ይመስለው የተሸነፈ ይመስላቸው ኃይሎች እስካሉ ድረስ ዘላቂ ድል ስለማይሆን ለዚህ ነው መደመር የምንለው፣ ለዚህ ነው ይቅርታ የምንለው፣ ለዚህ ነው ፍቅር የምንለው። እና አስተዋጽኦም ተግባሩም የለም ካለም ድሉና ለውጡ ዘላቂ መሆን አይችልም። አልባልታዎች ሊሰሙ ይችላሉ። ግን በእርግጠኝነት መናገር የምፈልገው እንደዚህ አይነት ፕራክቲካል የሆነ ስራ መልምምድ አሁን ባለው ሁኔታ የለም።
እንደዚህ አይነት አስተያየት የሚሰጡ ሰዎች በተለይ ክቡር ጠቅላይ ሚኒስትር የኦዴፓ የበታች አመራሮችና ካድሬዎች ነው መነሻ የሚያደርጉት። አንዳንድ የኦዴፓ የበታች አመራሮችና ካድሬዎችን እናንተ በአደባባይ ከምትገልጿቸው አቋሞች ማለትም ከፍተኛው አመራር በአደባባይ ከሚገልጻቸው አቋሞች የተለየ ነው የሚያንጸባርቁት በሚል ማለት ነው።
የኦዴፓ ሳይሆን አጠቃላይ ስርዓተ መንግስቱ ለውጡን እኩል ተገንዝቦ የለውጡን አስፈላጊነት እኩል ግምት ሰጥቶ ይሰራበታል ወይ የሚለው ጥያቄ ተገቢ ጥያቄ ነው። ገና ብዙ ስራ ይጠበቅብናል እንደ ህዝብም እንደ መንግስትም። ኦዴፓን በሚመለከትም መሰል ችግር ሊኖር ይችላል። ነገር ግን በእኛ ከምንናገረው ብቻ ሳይሆን በተግባር ያለው ሁኔታ የኦሮሞን ህዝብ እኩልነት፣ ነጻነት፣ ዲሞክራሲያዊ ስርዓት ለመፍጠር የሚታገል ድርጅት እኔ በርጬ ሌላ ላግል ብሎ የሚያስብ ከሆነ የመጀመሪያው ተቃውሞና ፈተና የሚገጥመው ከኦሮሞ ህዝብ ነው። በባህሪው የኦሮሞ ህዝብ አቃፊ ስለሆነ የማንም ልጅ ቢሆን በጉዲፈቻ ማሳደግ እንደ ባህል የተለማመደ ስለሆነ በውስጡ አቅፎ መኖር ተገቢ ነው ብሎ የሚያምን ማህበረሰብ ስለሆነ አንተ ጊዜ መጥቶልኛል ላግል ብትል የመጀመሪያው ጸብ የሚሆነው ከህዝቡ ነው። ሁለተኛው መበደልን መገፋትን በደንብ የሚያቀርብ ነው። መበደልና መገፋትን የሚያቀርብ ስለሆነ አሁን ሌላ በመጥፋት በዘላቂነት ጥቅም ይከበራሉ የሚያስብ ስላልሆነ እንደዚህ አይነት አሳብ ያላቸው ግለሰቦች ካሉ ከአጠቃላይ መርሆ የወጡ ስለሆነ የጊዜ ጉዳይ እንጂ መንጠባጠባቸው አይቀርም። ኦዴፓን ከአዴፓ ወይም ከበህዴን ወይም ከቲፒኤልኤፍ ወይም ከሌሎቹም ፓርቲዎች በተለየ ነገር መንገድ አግኖና አልፎ ማየት አይቻልም። እንደማንኛው የፖለቲካ ፓርቲ ለውጡን ቀድመን አስበን መክረን መርተን ለዚህ የተገኘው ድል አብቅተናል። ግን በተናጠል ያመጣነው አይደለም፣ በጋራ የተሰራ ስራ ነው። ከሁሉም ወገን ለውጥ የሚፈልጉ ማደግ የሚፈልጉ መቀየር የሚፈልጉ ሰዎች አሉ። በዛ ፍታይ ብቻ ከታየ ነው ማዝለቅ የምንችለው እና ተገቢ አይደለም። ስህተት መታየት የለበትም የሚል መነሻ ግን ሀገር ካለማወቅ የሚነሳ ነው። ይቀጥላል ስህተት ወደፊት። ግለሰቦች ለግል ጥቅማቸው ላላቸው ድብቅ አጀንዳ እንደዚህ አይነት ነገር ሊያራምዱ ይችላሉ። ኦዴፓ ውስጥ ሆነው ለውጥ በተለየ መንገድ እንዲታይ የሚፈልጉ ግለሰቦች ካሉ ይሄን ማድረግ ይችላሉ። ሁሉም የኦዴፓ አባላት ሙሉ በሙሉ ለውጡን ተቀብለው ይሰሩበት ማለት አይቻልም። ይሄን ማይቻለው አንተ ባነሳው ጥያቄ አግባብ ብቻ አይደለም፣ የተሰጣቸውን ስራ ሙሉ በሙሉ መስራት ካልቻሉ ለውጡን ኦን አላደረጉትም ማለት ነው። በገለጽከው መንገድ ይገለጻል፣ ዴሊቨር ባለማድረግም ሊገለጽ ይችላልና ለዚህ ነገር አልፎ አልፎ ያጋጥም ይችላል። እያረሙ እያስተካከሉ እያነሱ ነው እንጂ ችግሩ የሚባል ነገር መታየት የለበትም የሚል እሳቤ ሊኖር አይገባው። በድምሩ ግን የበላይና የበታች የለም። በጣም አሳታፊ በውይይት ላይ ተመሰረተ፣ በውስጥም ከህዝብ ጋር በመከባበር በመተባበር ላይ ተመሰረተ ለውጥ ነው እየመራን ያለ ነው። ለዚህ አባቱ
ከዚሁ ከኦዴፓ ጋር በተያያዘ ልቀጥልና ጠቅላይ ሚኒስትር ኦዴፓ አንዳንዴ የሚያስፈጽመው በኦሮሚያ ክልል የሚንቀሳቀሱ ሌሎች የፖለቲካ ኃይሎችን አጀንዳ ነው በሚል ያላቸውን ጥርጣሬ የሚገልጹ ወገኖችም ይታያሉ። እንደዚሁም በእነዚህ ወገኖች ተጽዕኖ ስር ወድቋል የኦዴፓ አመራር እስከ ማለት ይሄዳሉ። ምንድን ነው መላሽዎት እንደዚህ አይነት ጥርጣሬ ላላቸው ወገኖች?
ኦዴፓም የሆኑ ሌሎች ፓርቲዎች ፕራይመሪሊ በፖለቲካ ትግል ውስጥ የሚያራምዱት ሀሳብ የኦሮሞ ህዝብ ጥቅምና መብት እናስከብራለን፣ የኦሮሞን ጥቅምና መብት እናስከብራለን ሲሉ የሚያስከብሩበት መንገድ ከፓርቲ ፓርቲ ሊለያይ ይችላል። ለምሳሌ እኔ የታገልኩበት እዚህም በሙሉ የጠየቁበት ድርጅት ዓላማ የኦሮሞ ህዝብ እኩልነት መከበር አለበት፣ ግን በኢትዮጵያ ማዕቀፍ ውስጥ ነው። በኢትዮጵያ ማዕቀፍ ውስጥ የኢትዮጵያ አንድነት ውስጥ የኦሮሞ ህዝብ ማስከበር አለብን ብሎ ይታገላል። በሌላ መንገድ የኦሮሞ ህዝብ መብቱም ፍላጎቱም ሊሟላ የሚችለው የሌሎች ህዝቦች መብት ሲሟላ ብቻ ነው ያምናል። ሁለት መሰረታዊ ነገሮች አሉ። የሌላ ህዝብ ፍላጎትን ተጭኖ የኦሮሞ ህዝብ ጥቅም በዘላቂነት ሊከበር ይችላል ብሎ አያምንም ኦዲፒ። ይህንን የሚያስቡ ሊቃን በግለሰብ በግሩፕ ደረጃ ያሉ እንደሆነ በኦሮሞ ስም የሚንቀሳቀሱ ፓርቲዎች ለመነጋገር ለመወያየት ምንም ጥርጥር አያስፈልገውም። ዋናው በኦሮሞ ስም የሚታገሉ ድርጅቶች ታማኝነታቸው በኦሮሞ ስም ነው። የኦሮሞ መሻት ደግሞ ሁለት ጠንካራ ሶስት ጠንካራ ፓርቲ እና ሀሳብ እንዲኖር ነው፣ አስር ሀያ እንዲኖር አይፈልግም። ምንም ድብቆሽም አያስፈልግም። ኦሮሞ ብቻ ደግሞ ሳይሆን ከኦሮሞ ውጭ ያለውም ህዝብ ቢሆን ኦሮሞ ተከፋፍሎ በተባባቅ ሀሳብ እንዲበተን የሚሻ ወዳጅ ህዝብ የለም እና የሌሎችን ሀሳብ ተቀብሎ ያስፈጽማል የሚለው ሀሳብ ሌሎች በኢትዮጵያ አንድነት ከኛ የተሻለ በህዝቦች እኩልነት ከኛ የተሻለ ሀሳብ ያላቸው እንደሆነ እውነት ነው። ከዚህ የተቃረነ እንደሆነ ግን ከኛ ፕሪንሲፕል ጋር ከኛ መረጃ ስለሚጻረር እውነት አይሆንም። እስካሁን ባለኝ ልምምድ እንብዛም አላየሁም የኦሮሞ ድርጅቶች ሆነው ወደ ኦዲፒ ቀርበው ሀሳብ ሰጥተው ሀሳባቸው እንዲፈጸም የፈለገ ነገር እንብዛም አላየሁም። ግን ቀና ሀሳብ ከሆነ ከኦዲፒ ነው ከሌላ ፓርቲ ለመቀበል ችግር የለብንም። ዋናው መርሃችን የሚቃረን ከሆነ ግን አናደርገውም። ሁለተኛው ኦዲፒ የሌሎችን ሀሳብ ነው የሚያስፈጽመው የሚለው ኦዲፒ ሀሳብ የለውም ለማለት ነው ወይስ ኦዲፒ ድርጅት አይደለም ለማለት ነው ወይስ ስርዓት የለውም ለማለት ነው? ሀሳቡ ትንሽ ይከብዳል። ምን ማለት እንደፈለገ በኦሮሚያ በሚንቀሳቀሱ ፓርቲዎች ውስጥ ጊዜውን ጠብቆ ጉባኤ የሚያካሂድ በርካታ ምሁራን ያቀፈ ብዙ ጽሁፎች ማምረት እና መወያየት የሚችል በጣም ትልቅ ድርጅት ነው፣ ጃይንት ድርጅት ነው ኦዲፒ። እና የሀሳብ ደህንነት ገጥሞት ወይም የአዋቂ ደህንነት ገጥሞት የሌሎች ሀሳቦች እየገዛ ብቻ የሚሰራ የሚሉት ትክክል አይደለም። ነገር ግን በአንዳንድ ጉዳዮች የተሻለ ሀሳብ ያላቸው ሰዎች ካሉ ደግሞ አንጠላም። እንዘደፈው የሚወጣና በጽሁፍም በንግግርም ሀሳብ የሚያወጣ ሰው ካለ ኢትዮጵያና ኢትዮጵያ እስከጠቀመ ድረስ እኩልነት፣ ዴሞክራሲ ማስፈል ላይ እስከወሰነ ድረስ ችግር አልነበረም። ግን እስካሁን እንደዚህ አይነት ነገር ብዙ ነው።
ይህ የላይኛው የኦዴፓ አመራር ግንዛቤ ወይም አቋም ምን ያህል እስከታች ድረስ የወረደ ነው? በላይኛው አመራርና በታችኞቹ አመራሮች መካከል ያለው ተግባቦት ምን ያስባል?
በኦዲፒ የታጠረ ሳይሆን በአጠቃላይ በኢትዮጵያ ያሉ ተቋማት ገለልተኛ ፕሮፌሽናል ሆነው ባለመስራታቸው የተሰናሰለ ሲስተም የለም። አንድ ነገር ከላይ ሲታሰብ ሲሰራ እስከታች አንድ አይነት ቋንቋ የሚናገርና የሚፈጽም ኃይል በየትኛውም የኢትዮጵያ ጫፍ ብዙ የለም። እንኳን ታች ባለው ደረጃ ይቀርና አስር ሚኒስትሪ ተኪዶ አስሩ ሚኒስትሮች በሆነ ጉዳይ ላይ ብታነጋግር በሁሉም ጉዳይ አንድ እና ያልሆነ ሀሳብ አይደመጥም። ገና ነው የመናበቡና አንድ ከአንድ ምንጭ ሀሳብ ከአንድ ምንጭ እውነትን ቀርቶ መከፋፈል ላይ ብዙ ይቀራል። ኦዲፒ ደግሞ በንጽጽር በጣም ትልቅ ፓርቲ ነው። ኢትዮጵያ ውስጥ ኦዲፒ የሚያክል ስፋት ያለው አባላት ያለው ፓርቲ የለም። ክልሉም በጣም ሰፊ ነው። ህዝቡም በጣም ቁጥሩ ከፍ ያለ ነው። በዚያው ልክ ጃይንት በመሆኑ በውስጡ ያላቸው አባላት እንደ ቁጥሩ ብዛት ትንሽ ምዝጉርጉር ነገር አለ። አንዳንዶች ፓርቲዎች አዳዲስ ኃይል ብዙ አይቀበሉም፣ የነበረውን ኃይል ይዘው የቆዩ ናቸው። እኛ ከለውጡ ጋር ተያይዞ ብዙ ቦታ ሰው ስለምናቀያየር አዳዲስ ሰዎች ይገባሉ። በደንብ የድርጅቱን አካሄድ ዓላማ ካለመማር ካለማወቅ፣ አንዳንዴም የተደበቀ ፍላጎት ከመያዝ የግል ጥቅም ከመያዝ ወጣ ገባዎች ሊያጋጥሙ ይችላሉ። ግን የኦዲፒ ስፔሻል ኬዝ አይደለም። ሁሉም ፓርቲ ጋር ሊታይ ሊፈጠር የሚችል ችግር ነው። ኦዲፒ ከዘርፍ ከማለቱ ጋር ተያይዞ በዚያው ልክ ችግሩ ሰፋ ይችል ይሆናል።
አድማጮች፣ የአሜሪካ ድምጽ ራዲዮ ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡበት ጊዜ አንስቶ የመጀመሪያቸው ከሆነው ከዚህ ሰፋ ካለ ቃለ ምልልሳቸው የመጀመሪያውን ክፍል ነው የተከታተላችሁት። ቃለ ምልልሱ አልተገባደደም። ሁለተኛው ክፍል ነገ ይቀጥላል። ቅምሻውን እናሰማችሁ።
በኛ ሁኔታ ዜጎች እስራኤል የድብቅ አጀንዳ በሚረብሹበት ሰዓት እነዚህ ሰዎች ጠላት ናቸውና እንግደል ማለት አንችልም። ቢረብሹም ዜጎች ናቸው፣ መብት አላቸው። ቢረብሹም ያያያዝ ስርዓት አለ። ያንን ፕሮፌሽናሊ ለይቶ ቀድሞ አውቆ ይዞ ለህግ ስርዓት አቅርቦ ችግሩን መፍታት በእኛ ብቻ ሳይሆን በብዙ ዓለም ፈተና ነው። በእኛ ሀገር ደግሞ ባለፉት ዓመታት ያው ትጥቅ እንደ ልብ የገባበት ሀገር በመሆኑ ብዙ ሰዎች ትጥቃሉ።
አድማጮች፣ ከጠቅላይ ሚኒስትር አብይ አህመድ ጋር የተካሄደው ቃለ ምልልስ በነገው ምሽት የሚቀርበው ይበልጡን በህግ የበላይነትና ተያያዥ ርዕሰ ጉዳዮች ላይ ያተኩራል። እንድትከታተሉም ከወዲሁ ተጋብዛችኋል። ከጠቅላይ ሚኒስትር አብይ አህመድ ጋር የተካሄደው ቃለ ምልልስ አሁን ተከታታይ ክፍሎቹ ሰሞኑንም ይቀርባሉ። ቃለ ምልልሱን ተከትሎም የተለያዩ የተቃዋሚ የፖለቲካ ድርጅቶችን መሪዎች ድምጽ ያካተቱ አስተያየቶች እስክንድር ያቀርብልናል። እናንተ አድማጮቻችንም ከወዲሁ በእነኚህ ገንቢ ውይይቶች በንቃት እንድትሳተፉ እንጋብዛለን። ገንቢ አስተያየቶቻችሁና ትችቶቻችሁን በሚመቻችሁ መንገድ በስልክ በኢሜይል ይሁን በደብዳቤ በመላክ እንድትሳተፉ እንጋብዛለን፣ እናበረታታለን።